የባለ ብዙ ቀለም ሐሳቦች መናኸሪያ ረጅም ያብሮነት ጎዳና
ጋቢና ቪኦኤ የአዲሱ ትውልድ ድምጽ። እንደምናመሻችሁ የጋቢና ቪኦኤ አድማጮች፣ ዛሬ ሰኞ ነሐሴ 6 2011 ዓ.ም ምረት ምሽት ዝግጅታችንን በቀጥታ ከአሜሪካ ድምጽ ራዲዮ ዋሽንግተን ዲሲ ስቱዲዮ ጀምረናል።
የገዢው የኢትዮጵያ ፓርቲ ኢህአዴግ ስራ አስፈጻሚ ኮሚቴ ባጠናቀቀው ስብሰባ ምን አይነት ውሳኔ ያሳለፈ?
ሁለቱ ኤድሪቶች ያወጣቸው መግለጫዎች ከኢህአዴግ ባህል ያፈነገጠ ነው፣ ትክክል አይደለም የሚል ነው ያየው።
የስራ አስፈጻሚ ኮሚቴው አባልና የጽህፈት ቤቱ የስራ ኃላፊ አቶ ፍቃዱ ተሰማ ናቸው። በሙሉ ዘገባ ይዘናቸው እንመለሳለን።
ወደ አማራ ክልል ተጉዘን የፖሊስ ኮሚሽነር አበር አዳሙን ስለ ክልሉ የጸጥታ ሁኔታ ጠይቀናቸዋል።
ከመቼውም ጊዜ በላይ አሁን ባለው የአማራ አስተዳደር ሰላም
እህም የተሰኘ የወግ መጽሐፍ በአፋን ኦሮሞ የጻፈ ወጣት እንግዳም አለን። የጋቢና ሙዚቃ ምርጫም ይዘንላችኋል።
ሰላም፣ እንዴት ናችሁ? ድምጻዊ እና ተዋናይት ዘሪዋ ገርማ እባላለሁ። ነጠላ ዜማ ገራገር የተሰኘ ሙዚቃ ለቅቄያለሁና እንደምትወዱትና አድናቆታችን እንደሚገብልኝ ተስፋ አድርጋለሁ። ለጋቢና ቪኦኤ አድማጮች በሙሉ ይሄንን ዘፈን ተጋበዙልኝ።
አብራችሁን ከዘለቃችሁ ሌሎች ለምሽቱ ያስተናዳናቸው ብዙ ቁም ነገሮች ይኖሩናል።
ፕሮግራሙን በመምራት ጽዮን ግርማና
ሀብታሙ ዝዩም አብረናችሁን ቆያለን።
በቅድሚያ የኢትዮጵያን ወቅታዊ ሁኔታ ያካተቱና ከዓለም ዙሪያ አሰባሰብናቸውን አጫጭር ዜናዎች እናስደምጣችሁ።
የፌደራል ከፍተኛ ፍርድ ቤት የቀድሞው የብረታ ብረትና ኢንጂነሪንግ ኮርፖሬሽን ሜቴክ ምክትል ኃላፊ የነበሩት ሀድጉ ገብረ ጊዮርጊስ በ50,000 ብር ዋስትና እንዲፈቱ መፍቀዱ ተሰምቷል። በሌላ የፍርድ ቤት ዘገባ በደቡብ ክልል የተለያዩ ቦታዎች ግጭቶችን አስተባብረዋል በሚል በተያዙ እጄቱ የተባለው የመደበኛ ቡድን አባላት ናቸው በተባሉ 14 ግለሰቦች ላይ ፖሊስ የጠየቀው የ14 ቀን የጊዜ ቀጠሮ እንደተፈቀደለት ዘጋቢያችን ዮናታን ዘብዲዮስ ከሐዋሳ ነግሮናል። አንድ የተጨማሪ የፍርድ ቤት ዜና አለ። ሰኔ 15 2011 የአማራ ክልል ከፍተኛ ባለስልጣናት ህይወትን ከቀጠፈው ጥቃት ጋር በተያያዘ የተያዙ 47 ተጠርጣሪዎች በባህር ዳርና አካባቢዋ ከፍተኛ ፍርድ ቤት ቀርበዋል። በሰላምና ደህንነት ግንባታ ቢሮ ውስጥ የደህንነት ሰራተኛ የሆኑት አቶ የማነ ታደሰና የልዩ ኃይል ሎጂስቲክ ኃላፊ የሆኑት ኮሎኔል አለባቸውን ጨምሮ የቀረቡት ተጠርጣሪዎችን የቅድመ ምርመራ የምስክሮች ቃል ለመስማት ችሎቱ ለሐሙስ ነሐሴ 9 2011 ተቀጥሯል። አስቴር ምስጋናው ናት ዜናውን ያደረሰችን። ሁለት የፈረንሳይ ግብረሰናይ ድርጅቶች 81 ፍልሰተኞችን ትናንት እሁድ ሊቢያ ጠረፍ ላይ ከሜዲትራኒያን ባህር ማውጣታቸው ተገለጸ። ካለፈው አርብ ወዲህ ከባህሩ ተደርሶላቸው የተረፉት ፍልሰተኞች ቁጥር 211 ደርሷል። ድንበር የለሽ ሐኪሞችና ኤስኦኤስ ሜዲተራኒያን ናቸው በኖርዌይ ባንዲራ በምትጓዘው ኤሽን ቫይኪንግ በተባለች መርከብ ደርሰው ፍልሰተኞቹን ያወጧቸው። ባለፉት 3 ቀናት ተደርሶላቸው ከባህሩ ሊወጡ የቻሉት አብዛኞቹ ሱዳናውያን ወንዶች መሆናቸው ተገልጿል። በአካባቢው የሚንቀሳቀሰው እኛ ብቻ ነን፣ የሊቢያ የጠረፍ ጥበቃ ለተቸገሩት የፍልሰተኞች ባህር ላይ ጭንቅ ላይ ለሚወድቁት ምላሽ እየሰጡ አይደሉም ሲሉ ኤስኦኤስ ሜዲተራኒያን እንቅስቃሴውን አስተባባሪ ገልጸዋል። ዩናይትድ ስቴትስ እና ታሊባን ለ18 ዓመታት የዘለቀውን ጦርነት ለማቆምና በአፍጋን ኃይሎች መካከል የሰላም ድርድር ለማንቀሳቀስ የታለመውን 8ኛ ዙር ድርድር አጠናቀዋል። ካታር ውስጥ ለ9 ቀናት ሲካሄድ የቆየው ንግግር ዛሬ ሰኞ ማታ መጠናቀቁን የታሊባን ቃል አቀባይ አስታውቋል። የሁለቱ ወገኖች ድርድር በመላው ዓለም የእስልምና እምነት ተከታዮች የ3 ቀናቱ ዓመታዊ የኢድ አላዳ በዓል በጀመሩበት ዕለትም ቀጥሎ መዋሉ ተገልጿል። ንግግሩ አድካሚ ነገር ግን የተሳካ እንደነበር የገለጹት የታሊባኑ ቃል አቀባይ ሁለቱም ወገኖች ቀጣይ እርምጃ ምን እንደሚሆን ከየመሪዎቻቸው ጋር ሊመካከሩ ተስማምተዋል ብለዋል። የታሊባኑ ቃል አቀባይ ሌላ ዝርዝር ውስጥ አልገቡም። በዩናይትድ ስቴትስ ሌላ ዜና እንሰነባበታለን። የመንግስት የጤና ጥበቃ እርዳታ ወይንም ሜዲኬድ፣ የምግብና የመኖሪያ ድጎማ ወይንም ሌላ ማንኛውንም አይነት የመንግስት እርዳታ ተቀብለው የተጠቀሙ የውጭ አገር ሰዎችን ቋሚ የመኖሪያ ፍቃድ ግሪን ካርድ ሊያስከለክል የሚችለው የትራምፕ አስተዳደር ደንብ ስራ ላይ ሊውል ነው። አሁንም ቢሆን በሚሰራበት ፌዴራላዊ ህግ ቋሚ የመኖሪያ ፍቃድ እንዲሰጣቸው የሚያመለክቱ ሰዎች ለኑሯቸው መንግስት እርዳታ ላይ መተማመን ወይንም የመንግስት ሸክም መሆኑን ይከለክላል። ይሁን እንጂ አዲሱ ደንብ አመልካቾች ግሪን ካርድ ሊያስከለክሉ የሚችሉ መርሃ ግብሮችን ሰፋ አድርጎ አካቷል። በዛሬው ዕለት ይፋ የተደረገው ደንብ እንደ አውሮፓውያን አቆጣጠር በጥቅምት ወር ስራ ላይ ይውላል ተብሏል። አድማጮች ለአሁን ያሉን ዜናዎችን ይናቸው ወደ ዝርዝር ዘገባዎች እናቀናለን።
የጋቢና ጉዟችን ይቀጥላል። ጽዮን ግርማና
ሀብታሙ ስዩም ጋድማስ አብረን እንሻገር እንላችኋለን።
Gabina VOA, let's cross boundaries together.
በመግቢያችን ላይ ወደ አስተዋወቅናችሁ ቀዳሚ ዘገባችን ነው የምናልፈው። በማህበራዊ ሚዲያው የሚንጸባረቁና አመራሩም የሚገዛቸው ካላቸው የብሔር ጽንፈኝነት አመለካከቶች መውጣት እንደሚገባ የኢህአዴግ ስራ አስፈጻሚ ኮሚቴ አስታወቀ። ባለፈው ሳምንት የሁለት ቀናት ስብሰባውን ያጠናቀቀው የስራ አስፈጻሚ ኮሚቴው የብሔር ጽንፈኝነት ለሀገር አንድነት ተግዳሮት መሆኑን አመልክቷል። እስክንድር ፍሬው አጠር ያለ ዘገባ አስተናግዷል።
የተጠናቀቀው የኢህአዴግ ስራ አስፈጻሚ ኮሚቴ ስብሰባ በአገር ደረጃ የሚስተዋለው የብሔር ጽንፈኝነት ለአንድነት ተግዳሮት በመሆኑ መታገል እንደሚገባ ማሳሰቡ ነው የተገለጸው። የስራ አስፈጻሚ ኮሚቴ አባልና በኢህአዴግ ምክር ቤት ጽፈት ቤት የፖለቲካ ፓርቲዎችና ሲቪክ ማህበራት ጉዳዮች ዘርፍ ኃላፊ አቶ ፈቃዱ ተሰማ እንደገለጹት ኢትዮጵያዊ ማንነትን አስተርቆና አቻችሎ ማስኬድ ይገባል። ለውጡ በሚፈለገው ደረጃ ወደፊት እንዲሄድ የሚታትሩ እንዳሉ ሁሉ የቀድሞውን ይዞ የመቆዘም ህዝበኝነትና ወላዋይነት በአመራር ደረጃ እንዳለ ስራ አስፈጻሚ ኮሚቴው ጠቁሟል። ይህም የኢህአዴግ አባል ድርጅቶች አንድ ሆነው በአንድ አቅጣጫና በተመሳሳይ ፍጥነት እንዳይሄዱ ማድረጉን በድክመትነት ገምግሟል። በዚህ ላይም ከጋራ ስምምነት ላይ መደረሱን ነው አቶ ፈቃዱ የገለጹት። ይህ የኢህአዴግ ስራ አስፈጻሚ ኮሚቴ ስብሰባ የተካሄደው ከአራቱ አባል ድርጅቶቹ ሁለቱ የተካረረ የቃላት መወራወር ውስጥ መግባታቸው በታየ ማግስት ነው። አደባባይ የወጣው የአዴፓና የህዋት የመግለጫዎች ፍጥጫ ስለገዢው ፓርቲ የውስጥ አንድነት ችግር የተናገረው ብዙ ነው። አቶ ፈቃዱ የስራ አስፈጻሚ ኮሚቴው አንድነትን የሚጎዱ ነገሮችን በግልጽ መገምገሙን ጠቁመዋል።
ሁለቱ ድርጅቶች ያወጣቸው መግለጫዎች ከኢህአዴግ ባህል ያፈነገጠ ነው፣ ትክክል አይደለም የሚል ነው ያየው። የፈለገ ልዩነት ቢኖር በኢህአዴግ ባህል በስራ አስፈጻሚና በማዕከላዊ ኮሚቴ ቀርቦ ማዋየት፣ መከራከር፣ መተጋገል ሲቻል በዚህ ደረጃ በኦፊሻል የሆነ መግለጫ ማውጣት ለኢህአዴግ አንድነት ጠቃሚ እንዳልሆነ፣ ከባህሉ ያፈነገጠ እንደሆነ፣ ስሜት ተጨጨ ነው መሆኑን ሂስ ተደረገበትና ትክክል እንዳልሆነ ነው የታየው ማለት ነው።
አንደኛው ላይ ጣቱን እንዳይቀስርና ራሱን ወደ ውስጥ ከለውጡ አንጻር ይላል ራሱን ወደ ውስጥ እንዲመለከት ነው ከመግባባት ላይ የተደረሰው ወይም ውይይት ግምገማ የተደረገው ብለዋል ቀደም ሲል ሲገልጹልኝና፣ ይሄኛው ነው ጥፋተኛ ይሄኛው እንዲማረግ የለበትም በሚል ነው ወይስ ሁለቱንም በከዚህ ድርጊት ተቆጠቡ የሚል ነው የነበረው የግምገማ አካሄድ?
ከዚህ ድርጊት መቆጠብ አለባቸው ነው ከኢህአዴግ ባህል ውጪ ነው ነው። ማንኛውም አይነት ልዩነት ቢኖር በኢህአዴግ ባህል የራሳችን መድረክ ፕላትፎርም ስላለን በዛ መቅረብ ሲገባቸው ልዩነትን በሚያሰፋና የመተጋገዝና የአጋርነትን የማያሳይ ነው ብሎ ነው ኢህአዴግ የገመገመው።
አንዱ ድርጅት በሌላው ላይ ጣት መቀሰር ሳይሆን ራሱን ከለውጡ አንጻር እንዲመለከት ከድምዳሜ ላይ ተደርሷል ብለዋል። በደቡብ ክልል እየተነሱ ያሉ የክልልነት ጥያቄዎችን በተመለከተም ደሂድን ያስጠናውን ጥናት በአውንታ መመልከቱን ገልጸዋል። ተጠናቀቀው የስራ አስፈጻሚ ኮሚቴ ስብሰባ የኢህአዴግ አጋር ድርጅቶች መሪዎችም ተሳትፈዋል። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ።
በአማራ ክልል የጸጥታ መደፍረስ እንዳለ ተደርጎ የሚሰራጨው ወሬ ከእውነት የራቀ ነው ሲሉ የክልሉ ፖሊስ ኮሚሽነር አበረ አዳሙ ገልጸዋል። እንደውም በክልሉ ከምንጊዜውም በላይ ጸጥታ ነግሷል ብለዋል። ዘጋቢያችን አስቴር ምስጋናው ከባህር ዳር አነጋግራቸዋለች። ተከታዩን ዘገባ ልካልናለች።
በክልላችን አሁን በአስተማማኝ ደረጃ ሰላም ነው። ከመቼውም ጊዜ በላይ አሁን ባለው የአማራ አስተዳደር ሰላም ነው። ዜጎች ወጥተው በሰላም ይገባሉ ይወጣሉ። ይህን ስልሽ ዝም ብሎ የተለያየ ፍላጎት ያላቸው የተለያየ ነገር ሊያደርጉ የሚፈልጉ ኃይሎች ወይም ግለሰቦች ለመተናኮስ አይሞክሩም ማለት አይደለም። ግን ያን ለማድረግ ደግሞ የፖሊስ ኃይላችን ከመቼውም ጊዜ በላይ በልህና በወኔ ከአካባቢ አስተዳደሮች ጋር ከአካባቢ ሚሊሻ ጋር በመቀናጀት ከፍተኛ የሆነ ስራ እየሰራ ስለሆነ የክልላችን የሰላም ሁኔታውን በአስተማማኝ ሁኔታ ያለ የበዚህ ጥርጥር ሊገባው አንፈልግም። ህዝባችን
የአማራን ጥቅም ተደራጅተን እናስከብራለን በማለት ወደ ጫካ የገቡ 14 ወጣቶችም በቅርቡ በምስራቅ ጎጃም ዞን አካባቢ በቁጥጥር ስር እንደው እንደዋሉ ኮሚሽነሩ ተናግረዋል።
በራውስ ጫካውስ ሄደው ነው ያዝናቸው ንከታተላቸው ነበር ብዙዎቹ ወጣቶች ልጆች ናቸው እና እነሱ የሚሉት ያው ትድራሽተን እንዋጋለን አሁን ያለውን ያማራን ጥቅም ስለተጠበቀ ትድራሽተን በመስተሪያ ክልላችንን ጥቅም እናስከብራለን የሚል ምንድነው የልጆች አይነት አላማን ያላቸው በጣም በወጣትነት ውስጥ ያሉ ልጆች ናቸው። መለመያዝም ዘላ አስቸገሩ ተቻለ መጠን ብዙ ማስተማር ስለሆነ የኛ ዋናው አላማችን በልመናን ያዝናቸው ሌላ ይከፈርም ጀምስድ ማልተፈለገም አላማቸው ግን ባጭሩ ረብሻ መጥተር ለይትም የሚያደርስ አሁን ባለንበት ተጨባጭ ሁኔታ የማይሰራ
በፋኖስም ተደራጅተው በአንዳንድ አካባቢ የጸጥታ ችግር ሲያደርሱ የነበሩ ቡድኖችም ከድርጊታቸው እንዲቆጠቡ አድርገናል ነው ያሉት።
ጸጥታ መዋቅር በነገራችን ላይ ድራጀትን መመራትም ያለበት በመንግስት ነው። ከመንግስት መዋቅር ውጪ ወጣ የጸጥታ መዋቅር የትም ሀገር ላይ አይፈቀድም። በቡድን ተደራጅተው መሳሪያ ይዞ እንደፈለጉ መንቀሳቀስ ግን የትም ሀገር ላይ ህገወጥ ነው። ከሰኔ 15 በፊት እንዲህ አይነት ስካሽ ነበር እናቃቸዋለ ልጆች ተው ብለናቸው እንዲያውም ከዛ ውስጥ ያስተማር ግማሹን በሰላማዊ መንገድ ወደ ኑሮ እንዲሰማራ ኢቭን ባለደን ያለባቸው ከባለደሞቻቸው ጋር እንዲታረቁ መንግስት መደገፍ ያለበት ለምሳሌ ካሳ ክፍያ ካለ መንግስት ብር እንደሚሰጥ ያንንም እያደረገ ያስታረቃቸው ሰዎች አሉ። ከዛ በኋላ ዘመኑን ስለማንችል ሌላ ቦታ ይሰጠን ይላሉ። ሌላ ቦታ ያችሁ መኖር ስለያላችሁ ብሎ መንግስት መሬት ውስጥ ከመስጠት ሂዷል። ከዛ ያለፈ ግን ዶፋኑን እኛ የሚል አደረጃጀት እየተከተሉ ብድግ ይያሉ ይሄዱ ተወሰኑ ባለሀብቶችንም ብራንድ የሚል አይነት ስሜቶች ነበሩ። ያናውቀናል ደርሰንበት ነበር ያ በፍጹም እንደማይፈቀድ ነግረናቸው ለብዙዎቹ ነግረናቸው ብዙዎቹ ያናውን እርግፍ አድርገው ተተው ራሳቸው ኑሮ በሰላም ይኖሩ ነው ያለው።
ኮሚሽነሩ በመጨረሻም የአማራን ህዝብ ጥያቄ አስመልሳለሁ ጥቅሙንም አስከብራለሁ የሚል ማንኛውም አካል ከጎናችን ሆኖ መስራት ይችላል ሲሉ ጥሪያቸውን አቀርባዋል።
በዚህ ሀገራዊ በሽፍትነት ብላሉ አሁንም በዛ መንገድ እንቀጥላለን የሚል ሐሳብ ያላችሁ ካሉ በዚህ ሀገራዊ ትሪ ያቀርባሉ። በአማራ አስተዳደር ከዚህ በኋላ ሽፍትነት አይፈቀድም። አማራን መግደል አይፈቀድም። ለዚህ ህዝብ ቆረቆራለሁ ለዚህ ህዝብ አስባለሁ የሚል ካለ ያነጋግረን አብረን የዚህን ህዝብ ጥያቄ አብረን እንመልሳለን። አማራ ብዙ ጥያቄዎች በፍትህ እጦት በጣም ሲሰቃይ ነው ህዝቡ ነው ይሄ ብዙ የሚያነሳቸው ጥያቄዎች አሉ። ኢቭን አዴፓም እንዳዴፓ እንደ ገዢ ፓርቲ የወሰዳቸው አቋሞች አሉ። እነዛ አቋሞች እንደዛ ጥያቄዎች እንዲመለሱ እንፈልጋለን። ከማንኛውም ኢትዮጵያዊ ጋር ሆነን በኢትዮጵያ ውስጥ በእኩልነት እንዲኖር እንፈልጋለን። ይሄ ማህበረሰብ ያን የምናደርገው ግን በአማራ መሬት ላይ ሸፍተን አማራ እንዳይርስ አማራ በሰላም እንዳይኖር እየተቆስ እየገደል እየዘረፍ አይደለም በፍጹም ይክልክል። አዲሱን ሰራዊታችንንም በዚህ መንገድ ነው ምንቀኝ።
ለአሜሪካ ድምጽ ሬዲዮ አስቴር ምስጋናው ባህር ዳር።
እያደመጣችሁት ያላችሁት ጋቢና ቪኦኤ ነው። ጋቢና ቪኦኤ
ራዲዮ ተክለ አሜሪካራ ጋቢና።
ዶክተር አሮሊያና ዳንኤል በግል ድርጅት የጥራት ተቆጣጣሪ ሆኖ ይሰራል። ከሶስት ወር በፊት ህም የተሰኘ የወግ መጽሐፍ ጽፎ ከ12000 በላይ እትም ተሽጦለታል። ከኢትዮጵያ ውጪ በተለያዩ ሀገራትም መጽሐፉን ማዳረሱን ይናገራል። የኢትዮጵያ ጠቅላይ ሚኒስትር ዶክተር አብይ አህመድ መጽሐፉ ላይ ፊርማቸውን አኑረዋል። ስለ መጽሐፉ ወጣቱ ከናኮር መልካ ጋር አጭር ቆይታ አድርጓል እንደሚከተለው ይቀርባል።
በቅድሚያ ለአጭር ቃለ መጠይቁ ፍቃደኛ ስለሆንክ በጋቢና ቪኦኤ አድማጮች ስም በጣም አመሰግናለሁ።
እኔም ወደ ጋቢናቹ ሊፍት ስለሰጣችሁኝ በጣም አመሰግናለሁ።
ኦሮሊያና ኦሮሊያና ማለት ምን ማለት ነው? እንስ ምንድን ነው?
ኦሮሊያና ማለት ወደ ላይ እናስብ እንደማለት ነው። የአፋን ኦሮሞ ቃል ነው። መጽሐፉ በአፋን ኦሮሞ የስነ ጽሑፍ ታሪክ ውስጥ የመጀመሪያው የወግ መጽሐፍ ነው። ከዚህ በፊት በአፋን ኦሮሞ የተጻፈ የወግ መጽሐፍ የለም። እህም ማለት እንግዲህ በየትኛውም በአማርኛም ይሁን በአፋን ኦሮሞ የሆነን ነገር ስታደንቅ፣ ስትገረም፣ በደስታም ይሁን በሐዘን ማለት አይቀርም። እሱን ነው እንግዲህ ቃል አርጌ የጻፍኩት ማለት ነው።
መጽሐፉ 165 ገጽ እንዲሁም ደግሞ 13 ርዕሰ ጉዳይ የሚያነሳ ሲሆን እህም ውስጥ የሚዳሰሱ ገጸ ባህሪዎች ወይም እዛ ውስጥ ያያቸው ሰዎች እነማን ናቸው? ምን ያህል ህብረተሰቡን ወክለው አንተ የፈለግከውን አላማ ወይም ደግሞ እንደ ጸሐፊ ልታሳካው የተነሳውን ትልም አሳክቶልሃል ማለት ይቻላል?
አዎ፣ ከመጽሐፉ ውስጥ እህም የሚለው ርዕስ በአብዛኛው አንባቢ የተወደደው ርዕስ ነው። ለ14 ዓመት ማይከራዊ ታስሮ የወጣ ሰው ነው እሱ። ጦኔ ነው የሚባለው እና ኖርማሊ ጦኔ የሚባል እኔ ተወለድኩበት ከተማ ውስጥ የነበረ አንድ ሰው ነበር እና እሱን ለገጸ ባሪው ለሱ ሰጥቼው ነው ያነሳሁት። ግን የሚነሳው ነገር ምንድነው? እኛ በተለምዶ እብድ ናቸው ብለን ወይ ደግሞ አይምሮ በህመምተኞች ናቸው ብለን የምን ሰይማቸው ሰዎች ከኛ በላይ ነገሮችን እንደሚያዩ ቀርበን ስላልተረዳንና ምንድነው እንደዚህ እንዲያስቡ ራሱ ያረጋቸው ብለን ቀርበን ስላላነጋገርናቸውም ሊሆን ይችላል እንግዲህ እንደዚህ አይነት ሲያሜ እንድንሰጣቸው አስገደደን። ስለሱ ነው ሰው ነው እንግዲህ የሚያነሳው። ባጭሩ የማህበረሰቡ ፖለቲካዊ ባህላዊና የአኗኗር ዘይቤ ነው አንድ ላይ ለመግለጽ የሞከርኩት። የኦሮሞን ብቻ ሳይሆን አገሪቷ ውስጥ ያለውን ስፔሻሊ በፖለቲካ በኩል የነበሩትን ችግሮችን ጸጾችን ለማንሳት ሞከርያለሁ በሚያዝናና መልኩ እና በፈገግ በሚያሳይ መንገድ ማለት ነው። ህብረተሰቡ ቀላል ነው ብሎ የሚያልፋቸው ግን ወደ ውስጥ ስገዘል ቀን ስናየው ቁም ነገር ያላቸው ግን ከላይ በፈገግ በሚያሳይ መንገድ ለመጻፍ ሞከርያለሁ።
በአሁኑ ጊዜ ከ12000 የመጻፍት ቅጂ በላይ ገበያ ላይ ወጥቶ እንደተሸጠ ሰምቻለሁና ስንት ዙር ነው ይሄ ሁሉ የታተመው? በተለይ ደግሞ ወደ ውጭ ሀገርም መጻፍቶችን ልከ እንዲሸጡ ያደረክበት ሁኔታ አለ? ስለዚህ ማጭር ነገር እንድትነግረኝ።
በትክክል የማይጎስ ከ12000 ድረስ ኮፒ ድረስ መድረሱን በአራት ዙር ነው ጥሩ ተሽጧል። መሸጡ ብቻም ሳይሆን ዋናው ምንድነው ህብረተሰቡ ጋር ደርሶ ህብረተሰቡ አንብቦታል። የሚሰጠው ሐሳብ በጣም በኢሜል ብዙ በስልክም መንገድ ላይም ሰው ሲያገኘኝ ብዙ ገንቢ የሆኑና ማስተካከያ የሆኑ ሐሳቦችን። ሌላው ወደ ውጭ ሀገር በሰው ነው የምልከው። አረብ ሀገራት ዱባይ፣ አቡዳቢ፣ ሳውዲ፣ አሜሪካ ብዙ ቦታ ተሽጧል። ሲያትል፣ ዲሲ፣ ሚኒሶታም እንደዛ ብዙ ስቴቶች ደርሷል። ምንድነው ለሰው እየላኩ ሰው ጋር እንዲደርስ አድርጌ ያለው።
ኦሮሊያና ዶክተር ትባላለህ የእንስሳት ሐኪም የሰው ሐኪም
የእንስሳት ሕክምና በ2006 ዓመተ ምህረት ከጅማ ዩኒቨርሲቲ ተመረቀው ትቻውን በጥራት ቁጥጥር ኃላፊ ሆኜ የሆነ የግል ድርጅት ውስጥ
ጥሩ ያለንበት የወጣቶች ድምጽ በሆነው በጋቢና ቪኦኤ ተሳፍረን አንተም ቀደም ሊስት በተጠየቀው መሰረት እየተጓዝን ነውና ከመወረዳችን በፊት አንድ ጥያቄ ላንሳለህ። ወጣትነት እንዴት ይሄደ?
እኔ እግዚአብሔር ይመስገን ጥሩ ነው ለኔ ብዬ ነው ማስበው። ብዙ ሰርቻለሁ ብዬ መኩራራበት ምንም አልሰራውም ብዬ ደግሞ የምጸጸትበት ታይም ላይ አይደለም። ግን እግዚአብሔር በፈቀደው መንገድ የሆነ መስራት አለብኝ ብዬ ማስበውን በጥቂቱም ቢሆን ሰርቻለሁ። ወደፊት ደግሞ ከዚህ በላይ ሰራለሁ። ከወጣትነት እድሜ ሳልወጣ ጥሩ ጅማሬ ነው ብዬ ነው የማስበው ለራሴ። ግን በጣም አመርቂ ውጤት አስመዝግብ ያለው ብዬ ራሴን እንትን አለለም። ለወጣቶች ያለኝ መልእክት ምንድነው? በወጣትነት እድሜ ላይ አንድና አንዱ ነገር ምንድነው? ራስን መግዛት ነው። ራሳችንን ብንገዛ ነገ ላለን ህይወት ጥሩ መሰረት እንጥላለን ብዬ ነው የማስበው። ስለዚህ ራሳችንን እንግዛ።
የአፋን ኦሮሞ ወግ ጻፊና ዶክተር ኦሮሊያና ዳንኤል ለሰጠኝ አጭር ቃለ ምልልስ በጋቢና ቪኦኤ ስም በጣም አመሰግናለሁ።
እኔም በጣም አመሰግናለሁ።
ናኮር መልካን እናመሰግናለን። አሁን የጋቢና የቴክኖሎጂ አፍታን የምንሰማበት ሰዓት ነው። ሀብታሙ ስዩም የአማርኛ መጽሐፎችን፣ መጽሔቶችንና ጋዜጦችን የኤሌክትሮኒክስ ቅጂ ስለሚሸጥ አገልግሎት ይነግረናል። ሎሚ መጽሐፍት የተሰኘውና የአሜሪካውን አማዞን ቦክስን አሰራር እንደመነሻ እንደተጠቀመ የሚነገርለት አውታር የስካሁን ጉዞ እንደሚከተለው ይቀርባል።
የቴክኖሎጂ ሽግግር የዕለት ተዕለት ክንውናችንን መልክ እየለወጠ ይገኛል። ይሄ ለውጥ መጻሕፍትን የምናነብበትን የምናተምበትን መንገድ ሳይቀር ከመቀየር አልተመለሰም። ከአመታት በፊት ብራናና ቀለም ተቆራኝተው ይፈጥሯቸው፣ ይዳሰሱ፣ ይገለጡ የነበሩ መጻሕፍት ዛሬ በስልካችን በኤሌክትሮኒክ ማንበቢያ ሰሌዳዎቻችን ላይ የሚዘረጉ ሆነዋል። ኢትዮጵያ ውስጥ ይህንን አገልግሎት ለጀምረው ሎሚ መጻሕፍት ለተሰኘው አውታር የመጀመሪያ ፈተናው የነበረው ይህን አዲስ መልክ ለአንባቢያን ማስተዋወቅ ነው።
እውነት ነው። ያ በጣም ትክክል። አብዛኛው ሰው እነዛን የለመደው ሌላም ሀገር ይሄ ፈተና ሆኖ ነበር። በአማዞን ላይም እንደዚህ አይነት ችግር ነበረ። ግን ሰው ከለመደው በኋላ አብዛኛው ሰው ወደዚህ የመግባት እንትን አለው እና ያ ትልቅ ፈተና ነው። እውነት ነው። እና አሁን ባለው ሁኔታ እንግዲህ ዋጋው በጣም ርካሽ ነው። በዚህ ላይ ማንበብ ሁሉም ቦታ ደግሞ አክሰሰብል ነው። የትም ሀገር ተዋቁ ነው። በቴክኖሎጂ ምክንያት ሰው አልቲሜትሊ መምረጡ አይቀርም የሚል ነገር ነው።
ክቡር አለማየሁ፣ ሎሚ መጽሐፍት የተሰኘው የአማርኛ መጽሐፍትን ኤሌክትሮኒክ ቅጂ የሚገዛና የሚሸጥ ድርጅት ኃላፊ ናቸው። ስልኮችና ኤሌክትሮኒክስ ሰሌዳዎች ላይ በሚጫነው በሚመተግበሪያ አማካኝነት አንባቢያን የታዋቂ ኢትዮጵያዊ ጸሐፍትን ስራዎች ለማንበብ እንደተቻላቸው ይናገራሉ።
ጥሩ ጥሩ ደራሲያን ገብተውልን ነበር። መጀመሪያ ብዙ ደራሲያን ገብተዋል። እንዳለጌታ ከበደ፣ አለማየሁ በላጋይ፣ በድሉ አንጀራ፣ ዶክተር ዘጌታ ጨተላ የመሳሰሉ መጽሐፋቸውን ሰጥተውን ነበር። አሁን ራሱ አዲስ በሚወጣው ላይ ኤርሚያስ አመልጋ መጽሐፍ ጋር ተስማምተናል። እኛ ላይ የህይወት ታሪኩን ለማውጣት አዲስ ሪላውንች የምናደርገው ላይ ይኖራል ማለት ነው።
አንድ አመት በደፈነው አገልግሎት ላይ ለሽያጭና ንባብ የሚቀርቡት መጽሐፍት ብቻ አይደሉም። የሀገር ውስጥ መጽሔቶችና ጋዜጦችም እንዲሁ ለንባብ ዝግጁ ናቸው። ዋጋቸው ይለያያል።
እንግዲህ መጽሐፉን ለመግዛት በአገር ውስጥ ከሆነ እስከዛሬ ድረስ ባለው ዋጋ 20 ብር ነው። 20 እና 25 ብር ማክሲመም 25 ብር ነው። ከዛ በታች ናቸው መጽሐፎቹ። 5 ብርም አለ 10 ብርም አለ። ጋዜጦች ከሆኑ 5 ብር 10 ብር ነው የሚሸጡት ማለት ነው። እሱ ደግሞ ከሆነ ደግሞ $2 እና $3 እነዚህ ናቸው ዋጋቸው።
ሎሚ መጽሐፍት የአሜሪካውን አማዞን ቡክስን እንደ በጎ አድራጎት በመመልከት የተጀመረ መሆኑን የሚናገሩት የድርጅቱ ኃላፊ አቶ ክብሩ አለማየሁ ለአንባቢያን የሚስማማ አከፋፈል ማግኘት አስቸግሮ እንደነበር አውግተውናል። ቀደም ባለው ጊዜ ከሞባይል ካርድ ላይ የሚቆረጥ አከፋፈል ይጠቀም የነበረው ድርጅቱ አሁን ግን አሞሌን የመሰሉ ኢንተርኔትና የእጅ ስልኮችን መሰረት ያደረጉ አከፋፈሎችን እንዳካተተ ጨምረው ነግረውናል። ሎሚ መጽሐፍት የኢትዮጵያን አዲስ ዓመት አስታኮ ግን ተጨማሪ አገልግሎቶች ሊጀምር መሆኑንም ነግረውናል።
ኦዲዮቡክ ላውንች እናደርጋለን። ኦዲዮቡክ
ማለት በንባብ ወይንም ደግሞ እየተተረከ የሚቀርብ መጽሐፍ ማለት ነው።
እንደዛ ማለት ነው።
ለአሜሪካ ድምጽ ራዲዮ ሀብታሙ ስዩም ዋሽንግተን ዲሲ።
የምትከታተሉት ከአሜሪካ ድምጽ የሚተላለፍላችሁን የጋቢና ቪኦኤ ዝግጅታችንን ነው። ተከታዩ ዘገባችን ደግሞ ወደ ሶማሌ ክልል ነው የሚወስደን።
በሶማሌ ክልል የአብዲ መሐመድ ዑመር ወይንም አብዲ ኢለይ አስተዳደር ፈርሶ በአቶ ሙስጠፌ መሐመድና አቶ አደም ፋራህ የሚመራ አስተዳደር ክልሉን ማስተዳደር ከጀመረ አንድ ዓመት ገደማ ሆኗል። በዘርፈ ብዙ ችግሮች ተተብትቦ የነበረውን አስተዳደር ከማስተካከልና ለህብረተሰቡ ተገቢውን አገልግሎት መስጠት ከመጀመር አንጻር ምን ያህል ለውጦች ተመዘገቡ በሚለው ዙሪያ አዲስ ቸኮል የፕሬዝዳንቱ ልዩ አማካሪ የሆኑትን ዶክተር ታጁዲንን አነጋግሮ ተከታዩን ዘገባ አጠናቅሯል።
ክልሉ በአዲስ መልክ ተዋቀረ በኋላ እንደ አዲስ ከመጀመሪያ ከወረዳ እስከ ከፍተኛ አመራር ያሉት በአጠቃላይ እንደገና መሾም ነበረባቸው። በዛ ጊዜ በመጣን ጊዜ የነበረው አመራር በሙሉ በቦታው ላይ ስላልነበረ አዲስ አመራሮች ተሽመዋል። የተሾሙት አመራሮች ከሌላ ጊዜ የተለየ የሚያደርገው ምንድን ነው? በተቻለ መጠን ትምህርትና ልምድ ያላቸውን ሰዎች የተመረጡበት የመስፈርቱ በዛ ነው። ትልቁ ስራ የተሰራው እዛ ላይ ነው ብለን እናስባለን። ከዚህ በፊት ከነበረው ዝም ብሎ በጎሳ ከመወከል በችሎታቸው መሆኑ አመራሩ ላይ ብዙ የክህሎት ለውጥ አምጥቷል ብለን እናስባለን።
በአሁኑ ሰዓት የዩኒቨርሳል ቴሌቪዥን ጋዜጠኛ የሆነው እስማኤል ኢብራሂም በአብዲ ኢለይ አስተዳደር ዘመን ከ5 ዓመታት በላይ ጂኦሎ ጋዴን ተብሎ በሚጠራው የማሰቃያ ስፍራ ታስሮ ነበር። ስለደረሰበት ነገርና ያኔ ስለነበረ የሰብአዊ መብት አያያዝ እንዲህ ያስታውሳል።
በክልላችን በጅምላ ይፈጸም የነበረው ስርዓት ሰለባ ነበርኩ። የአብዲ ኢለይ ሰዎች የያዟቸውን ሰዎች እንደፈለጉ የሚያደርጉባቸው የማሰቃያ ስፍራዎች ነበሩ። ጋዜጠኛ ነበርኩ። ሰዎች በረሃብ በድብደባ ብዛት ይሞቱ ነበር። ለበርካታ ዓመታት አንድም ቀን ሰላማዊ እንቅልፍ ተኝቼ አላቅም ነበር። የኦብነግ ደጋፊ ኮንግ ወይም አብዲ ኢሌን የተቃወመ ሁሉ ሰዎች በዘፈቀደ ይታሰሩና ይገደሉ ነበር።
ሰብአዊና ዲሞክራሲያዊ መብት በመጣስ በተደጋጋሚ ስሙ የሚነሳው የክልሉ ልዩ ፖሊስና ሌሎች የፍትህ አካላት ዛሬስ በምን ሁኔታ ላይ ይገኛሉ ስንል ዶክተር ታጁዲንን ጠይቀን ነበር።
የልዩ ኃይል አመራሮቹ ተከታታይ ስልጠናዎች ሰጥቷቸዋል። ከሌላ አመራሮች ጀምሮ እስከታች ያሉትን የልዩ ፖሊስ አባላት ለረዥም ጊዜ የቆየ ስልጠና ሰጥቷቸዋል። ይሄም እንግዲህ በልዩ ፖሊሶች የነበረውን የተሳሳተ አመለካከት እንዲቀየርና የክልሉን ሕግና ስርዓት ማስከበር ላይ እንዲሰሩ አድርጓቸው እናስባለን። ከዛ ውጭ እንግዲህ የሰብአዊ መብትን በተመለከተ አንደኛው የተደረገው ነገር ምንድን ነው? በጀሎጋዴ ውስጥ የነበሩትን በተለ በተለያዩ ምክንያቶች አያለ ፍርድ የታሰሩ፣ በግል ጉዳይ የታሰሩ፣ በፖለቲካ አመለካከታቸው የታሰሩ ሰዎችን በአጠቃላይ አስፈተን ጀሮ ጋደኑ እንደውም ከእስር ቤትነት አሁን ለማስተባበሪያነት እንዲረዳን ብለን ወደ ሙዚየምነት ተቀይረዋል። አሁን ማንም ሰው መጥቶ እየጎበኘው የተለያዩ ድርጅቶችም እየመጡ እየጎበኙ ያሉት። ከዚህ ውጭ ደግሞ እንደሆነ የፍትህ አካላት እነሱም እንደዛው ስለስልጠና ተሰጥቷቸዋል ከአመራር ጀምሮ። በእርግጠኝነት አሁን ኢንዲቪጁዋል ኬስ ካሉ በስተቀር በሰፊ በሲስተም የተደረጋ ነገር እንደሌለ ማረጋገጥ እንችላለን።
ጋዜጠኛው እስማኤል፣ አሁን ያለውን የአቶ ሙስጠፌን አስተዳደር ከአቶ አብዲላ አስተዳደር ጋር እንዴት አነጻጽራችኋለህ? ልዩነታቸውስ ምን ያለው ብለን ላቀረብንለት ጥያቄ ባጭሩ ሲመልስ ለንጽጽር የሚቀርቡ አይደለም ነበር ያለው። ምንም እንኳ በሶማሌ ክልል ለበርካታ ዓመታት በበርካታ ነዋሪዎች ላይ የሰብአዊ ድርጊቶች ሲፈጸሙ ቢቆዩም ይህንን ግን ደፍሮ የሚዘግብ የክልልም ሆነ የፌዴራል ሚዲያ አልነበረም። የህብረተሰቡ ቅሬታዎችና ጥያቄዎች የሚስተናገዱበት መድረክም አልነበረም። ዛሬስ
አንዳንዶቹ ነገሮች ነገር አይዲያሊ የምናወራው ነገር ላይ ተፈጠረ ይችላል። ግን በተቻለ መጠን አሁን ሚዲያውን ዝም ብሎ የመንግስትን ፕሮፓጋንዳ ብቻ ሳይሆን የህዝቡም ስሜት እንዲያንጸባርቅ እየተደረገ ነው ያለው በከፍተኛ ጥረት። አሁን ህዝቡም የሚለው ምንድን ነው፣ አንዳንድ ቦታ ላይ የሚፈጠሩ ችግሮች ምን አይነት ገጽታ አላቸው፣ የመንግስት አካላት ምን ይላሉ የሚለውን ነገርም ለማሳየት እየሞከሩ ነው ያሉት እና በዚህ በኩል መሻሻል አለ።
ተቃዋሚ ፓርቲዎችን በተመለከተስ
የኦንልፍ ከፍተኛ አመራሮች በሙሉ
ክልሉ በአንጻራዊነት ከሌሎች ክልሎች ያነሰ የማስፈጸም አቅም ስላለው ታዳጊ ክልል በሚል ቅጥያ ከሚጠሩት ክልሎች መካከል ነበር። ሙስናም ስር የሰደደ ችግር እንደሆነ ይነገራል። ይህን ከማስተካከልና አገልጋይ የመንግስት ተቋማትን ከመፍጠር አንጻር ምን እየተሰራ እንደሆነ ዶክተር ታጁዲንን ጠይቀናቸው ነበር።
በእርግጠኝነት እንግዲህ የአመራር ውስጥ ቁርጠኝነት አለ። ይህን ነገር ለማስተካከል ስራውን ከጀመርንበት ጊዜ ከመስከረም በኋላ ስለነበረ እቅዶችን በትክክል ማየት የቻልንበት ሁኔታ ነበረ። መጠነኛ የእቅዶች ማስተካከልም ተደርገው ነበረ። በእርግጥ በዚህ ጉዳይ ላይ አሁንም ከፍተኛ የህዝብ ቅሬታ እንዳለን ሰው ማለት ግን ከዚህ የተባረው ምንድን ነው፣ ባለፈው ወር ውስጥ ክልል ውስጥ በአጠቃላይ ወረዳ አመራር ጀምሮ ክልል አመራር ባለው ውስጥ የባለፈው አመት የስራ አፈጻጸም ግምገማ ተደርጎ ነበር እና በዚሁ ቀደም እንደውም ብዙ ቁጥር ያላቸው የመንግስት አመራር ሁሉ ከስልጣን የተቀነሱበት ሰው አሰራር ነው ያለው። ይሄ ደግሞ ምንድን ነው
አመራሮች ተነስተዋል።
ይሄ ምንድን ነው፣ አንደኛ ይሄ አሁን ሰዓት ጠብቆ የመስራቱን ጉዳይ በተመለከተ ሪፖርታቸውን በአግባቡ የመስጠት በተመለከተ ቁርጠኝነታቸውን በማየት የተወሰደ እርምጃም ጭምር ነው። ይሄ ብዙ ለውጥ ይኖራል እናስባለን። በዘንድሮ አመት ላይ ብዙ የነበረውን የህዝብ ቅሬታ በተሻለ መጠን አድሬስ እናደርጋለን ብለን የምናስበው በዚህ አመት ነው። አሁን እንግዲህ የበለጠ ተዘጋጅተንበታል። እቅዱን አውጥተናል። ገንዘቡን በአግባቡ ልንጠቀምበት የምንችለው ቦታ ላይ አስቀምጠናል ብለን እናስባለን።
ለአሜሪካ ድምጽ ሬዲዮ አዲስ ቸኮል ከድሬዳዋ።
አዲስ ቸኮልን እናመሰግናለን። አሁን ሰዓቱ ለጋቢና አድማጮች የሙዚቃ ምርጫን የምናስደምጥበት ሰዓት ነው። ሀብታሙ፣ የዛሬ እንግዳችን ማናት?
የዛሬ እንግዳችንና ሙዚቃዋን የሚመረጠችልን ደግሞ ዘቢብ ግርማ ናት። በቅርቡ የወጣ ግራግር የተሰኘ ሙዚቃ ላት።
ሰላም፣ እንዴት ናችሁ? ድምጻዊ እና ተዋናይት ዘቢባ ግርማ እባላለሁኝ። ነጠላ ዜማ ገራገር የተሰኘ ሙዚቃ ለቅቄ ያለሁኝና እንደምትወዱትና አድናቆታችን እንደሚገልጽልኝ ተስፋ አድርጋለሁኝ። ለጋቢና ቪኦኤ አድማጮች በሙሉ ይህንን ዘፈን ተጋበዙልኝ።
አድማጮች፣ የዛሬ የጋቢና ቪኦኤ ጉዟችን በዚሁ ተጠናቋል።
አስተያየቶች ቢኖራችሁ ሃሽታግ ጋቢና ቪኦኤ በመጠቀም ትዊተር ላይ እንዲሁም ደግሞ ቪኦኤ አማሪክ የሚለውን የፌስቡክ ገጻችን በመጠቀም ልታደርሱን ትችላላችሁ።
በሰላም በጤና ያገናኘን። ስናስተናግዳችሁ ያመሸነው ጽዮን ግርማና
ሀብታሙ ስዩም ነበርን። ዝግጅታችንን ሲያቀናብርልን የነበረው ደግሞ ሞክቢሊያ ቤሮ።
ጉዟችሁ የሰመረ ይሁን እያልን በጀመርነው በዘቢባ ግርማ ገራገር ዜማ እንሰናበታችኋለን። ደህና ደሩ።
ኩን ራዲዮ ሰገሌ አሜሪካቲ